The Voice of America.
ዩናይትድ ስቴትስ እና አጋሮቿ አሸባሪዎች ከደጋፊዎቻቸው የሚያገኙትን ድጋፍና የሚንቀሳቀሱባቸውን አካባቢዎች በመቀነስ ተጽዕኖ ለማድረግ ቢጥሩ አሸባሪዎቹ ድርጅቶቹ ግን በበርካታ የአፍሪካ ሀገሮች ላይ ይዞታቸውን እያጠናከሩ ይመስላል። ከአሜሪካ መከላከያ ሚኒስቴር ዋናው የቁጥጥር መምሪያ ባለፈው ማክሰኞ በከፊል የወጣው አዲስ ሪፖርት እንደሚያመለክተው በኮሮና ቫይረስ ወረርሽኝ የተነሳ በዩናይትድ ስቴትስ መሪነት በአህጉሪቱ የሚደረገው ጥረት እንደገና እንዲፈተሽ የሚያስገድዱ ሁኔታዎች መኖራቸውንና አንዳንዱ ምንቅስቃሴ እንዲገታ መደረጉ ተመልክቷል። የአሜሪካ ድምጽ የብሔራዊ የደህንነት ጉዳዮች ዘጋቢ ጄፍ ሲልደን የሚከተለውን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል።
ከመከላከያ ሚኒስቴር ዋናው የቁጥጥር መምሪያ ባለፈው ማክሰኞ በከፊል የወጣው አዲስ ሪፖርት እንደሚያመለክተው በኮሮና ቫይረስ ወረርሽኝ የተነሳ በዩናይትድ ስቴትስ መሪነት በአፍሪካ የሚደረገው የጸረ ሽብርተኝነት ዘመቻው ጥረት እንደገና እንዲፈተሽ መገደዱና አንዳንዱም እንቅስቃሴው እንዲገታ መደረጉ ተመልክቷል። ተጠባባቂው ኢንስፔክተር ጀነራል ሲያን ኦዳኔል በሩብ አመቱ ላይ ባሰፈሩት ጽሑፍ እንዳመለከቱት IS ወይም ISIS ተብለው የሚታወቁት አልከይዳና እስላማዊ መንግስትን የመሳሰሉት ቡድኖችን በመጥቀስ ዓለም አቀፉ ዩናይትድ ስቴትስ ትብብር በዚህ ረገድ ያሳየው እድገት ውስን ነው ብለዋል። የአሸባሪዎቹን እንቅስቃሴ ከመክታት ይልቅ የኮቪድ-19ን ወረርሽኝ እንዳይስፋፋ ለማድረግ የተሰጠው የቅድሚያ ትኩረት አሸባሪዎቹ የበለጠ እንዲስፋፉ አዳዲስ እድሎችን እንደከፈቱላቸውም ተመልክቷል። ኦዳኔል በሪፖርቱ ጨምረው እንደገለጹት ወረርሽኙ ለአማጽያኑ አክራሪዎች ድርጅቶች መፈጠርና መስፋፋት ምክንያት ሊሆኑ የሚችሉ በርካታ የኢኮኖሚ ቀውሶችና የምግብ እጥረቶችን እንዲከሰቱ አድርጓል። በአንዳንድ አካባቢዎች ወረርሽኙ የፈጠረውን ቀውስ አጋጣሚ በመጠቀም የሽብር ቡድኖች የመንግስታትን ስልጣን ለማዳከምና ጥቃታቸውን ለማፋፋም እየሞከሩ መሆኑን የተባበሩት መንግስታት ድርጅት ያወጣውን ግምገማ በመጥቀስ ሁኔታውን አብራርተዋል። የአልከይዳና የአይሲስ ተባባሪዎች በአፍሪካ እያንሰራሩ መምጣታቸውን በሚመለከት የሚሰጠው ማስጠንቀቂያ አዲስ አይደለም ያሉት ደግሞ በአፍሪካ የአሜሪካ ጦር አዛዥ ጀነራል ስቴፈን ታውሰንድ ናቸው። ከወር በፊት ለአሜሪካ ጋውጮቹ የኮንግረስ አባላት በሰጡት ማስጠንቀቂያ እነዚህ ቡድኖች በየአካባቢው ከፍተኛ ፍላጎት በማሳደር ወደ አፍሪካ በሰልፍ እየገሰገሱ መሆኑን ገልጸዋል። ጀነራሉ ባለፈው መጋቢት ወር ባወጡት ሪፖርት አይሲስ አዳዲስ ተከታዮችን ማፍራት ከቻለ አልከይዳም የማይችልበት ምክንያት የለም ብለዋል። ባለፈው ሐምሌ በተወጣው ተመሳሳይ ሪፖርት ደግሞ የመከላከያ ሚኒስቴር ጀነራል ኢንስፔክተር በአፍሪካ ያለውን የሽብርተኞች የእንቅስቃሴ ደረጃ ሲገልጹ አሁንማ የሚመስለው የአሜሪካውያን፣ አውሮፓውያንና የአፍሪካውያን የመመከት እንቅስቃሴን ሳይበልጡ አይቀሩም ብለዋል። ባለፈው ጊዜ በአሜሪካውያን እርዳታ ፈረንሳዮች በመሩት ወታደራዊ ዘመቻ በሰሜናዊቱ ማሊ የእስላማዊ መገረብ አሚርን መግደል ተችሏል። ይሁን እንጂ የተለያዩ የአፍሪካ አገሮች አሁንም የተለያዩ ሽብር ተግባራት ማራመጃ ቦታዎች መኖራቸው በርካታ የዩናይትድ ስቴትስ ባለስልጣናትን እያሳሰባቸው መሆኑ ተነግሯል። አንደኛው አሳሳቢ የሽብር ቀጠና ተደርጎ የተወሰደው የምስራቅ አፍሪካ ነው። በቀጠናው 10,000 የሚደርሱ ከአልከይዳ ጋር ግንኙነት ያላቸው የአልሸባብ ተዋጊዎች እንደልባቸው የሚንቀሳቀሱበትን ነጻነት ያገኙ መሆኑን የአሜሪካ ወታደራዊ ባለስልጣናት ይናገራሉ። በኢንስፔክተር ጀነራል ሪፖርት እንደተመለከተው ሽብርተኞቹ ከስከዛሬዎቹ ከፍተኛ ደረጃ ያላቸው ናቸው የሚባሉትን የጥቃት አይነቶች እስከ መፈጸም ደርሰዋል። የጦር ግጭቶች የሚካሄዱባቸውን አካባቢዎችና ክስተቶችን መረጃ ከሚሰበስበው ተቋም አክሌድ የተገኘው መረጃ እንደሚያመለክተው አልሻባብ ከሚያዚያ እስከ ሰኔ ባሉት 3 ወራት ጊዜ ውስጥ 608 ጥቃቶችን ፈጽሟል። ባለፈው ሩብ ዓመት ተመሳሳይ ጊዜ ውስጥ የነበረው ግን 568 ነበር። በዚያው ተመሳሳይ ሩብ ዓመት ውስጥ በነበረው ውስን የአቅርቦት ድጋፍና የአየር ጠባይ ለውጥ ሳቢያ ዩናይትድ ስቴትስ በአሸባሪዎቹ ላይ የምትሰነዝረው የአየር ጥቃት ቀንሷል። በተመሳሳይ ጊዜ የነበረው 33 ጥቃቶች ተፈጸሙ ሲሆን በዚህኛው ግን የተካሄዱት 7 የአየር ጥቃቶች ብቻ እንደነበሩ ተገልጿል። የአሜሪካ ወታደራዊ ባለስልጣናት በምዕራብ አፍሪካ ያለው የአልቃይዳ የአይሲስ ወኪሎችና የሽብር ቡድኖቻቸው እንቅስቃሴ ያሳሰባቸው መሆኑን ገልጠዋል። በተለይም በምዕራብ ሳህልና በሰሜን አፍሪካ በሚገኙ አገራት ድንበሮች ላይ ያሳዩ ያሉት መስፋፋትም አሳስቧቸዋል። በተለየ ሁኔታ ግን በአፍሪካ የአሜሪካ ጦር አዛዥ እንደሚሉት በምዕራብ አፍሪካ ያለው አይኤስና የቦኮ ሐራም ሽብርተኞች በኮሮና ቫይረስ ወረርሽኝ አጋጣሚ የተፈጠረውን እንቅስቃሴ ገደብ የተጠቀሙበት መሆኑ አሳሳቢ ሆኗል። የኦዳኔል ሪፖርት ጨምሮ እንደገለጸው በሰሜን አፍሪካ በተለይም በሊቢያ ያለው አይኤስ እስካለፈው ግንቦት ድረስ ውስን ጥቃቶችን ብቻ በመሰንዘር ዝም ብሎ ቆይቷል። የተባበሩት መንግስታትም ሪፖርት እንዳመለከተው በሊቢያ ያሉ አሸባሪዎች ያገኙአቸው ተዋጊዎች ቁጥር በጥቂት መቶዎች የሚቆጠር ብቻ ሆኖ ነበር። ይሁን እንጂ አንድ ኢንተለጀንስ ሪፖርት እንዳስጠነቀቀው ከሆነ አሸባሪዎቹ እስከ 1400 የሚደርሱ አዳዲስ ተዋጊዎችን መመልመል ችለዋል። የቁጥሩ አነስተኛ መሆን ትክክለኛ ግምት ቢሆንም ከሌላ ቦታ የሚመጡ የቅጥር ነፍሰ ገዳዮች መብዛትና በሊቢያ ሊቀሰቀስ የሚችለው የእርስ በርስ ጦርነት የአይኤስን ተዋጊዎች ቁጥር በመጨመር ሊያጠናክራቸው እንደሚችል ተሰክቷል። በአፍሪካ የአሜሪካ ጦር መምሪያ እንደገመተው ካለፈው ሰኔ ጀምሮ ከሶሪያ ወደ ሊቢያ የፈለሱ ተዋጊዎች ወደ 7500 ይደርሳሉ። ብዙዎቹም በሩሲያና ቱርክ እንደሚደገፉ ተነግሯል። የዩናይትድ ስቴትስ ባለስልጣናት ቁጥራቸው እየጨመረ የመጣ የሶሪያ ተዋጊዎች ብዙዎቹ ቀደም ሲል ከሽብር ቡድን ድርጅቶች ጋር ግንኙነት እንደነበራቸው ያምናሉ። ይሁን እንጂ በሊቢያ መዋጋት የሚፈልጉት ግን አብዛኞቹ ለገንዘብና በግላቸው የተለያዩ ምክንያቶች መሆኑን ይናገራሉ። ለምሳሌ ከሶሪያ ተዋጊዎች መካከል 5000 የሚሆኑት በሊቢያ መንግስት ብሔራዊ ጦር እየተደገፉ ከሚዋጉት የቱርክ ቅጥረ ነፍሰ ገዳዮች ጋር አብረው የተሰለፉ ናቸው። ብዙዎቹ ምንም ልምድም ሆነ ትምህርትም የላቸውም። ይሰጣቸዋል የተባለውን ደሞዝ ብቻ ተስፋ ያደረጉ መሆኑን በአፍሪካ የአሜሪካ ጦር ሰራዊት ባለስልጣናት ይናገራሉ። በቱርክ የሚደገፉ የሶሪያ ወታደሮች በሚንቀሳቀሱባቸው አካባቢዎች ስርቆት፣ አስገድዶ መድፈርና የተለያዩ ወንጀሎች እንደሚፈጸሙም ባለስልጣኖቹ አስጠንቅቀዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።